ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ የካቲት 4 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። አብራችሁን እንድታመሹ በትህትና እንጋብዛለን። የዓለም ዜና እናስቀድማለን። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። መንግስት የቤተ ክርስቲያንን አቋም ሙሉ በሙሉ መቀበሉን በመግለጽ ለነገ የጠራውን ሰላማዊ ሰልፍ ለሌላ ጊዜ ማራዘሙን ቅዱስ ሲኖዶስ አስታውቋል። የቤተ ክርስቲያኑን ጥሪ ተቀብሎ የውይይት መድረክ በማዘጋጀት የቅዱስ ሲኖዶስ ውሳኔ እንደሚፈጸም ማረጋገጡንም ሲኖዶሱ በሰጠው መግለጫ አስታውቋል። በቤተ ክርስቲያኗ የተፈጠረውን ችግር ተከትሎ እስከ ሰዎች ህይወት መጥፋት የደረሰ የሰብአዊ መብት ጥሰት የተፈጸሙ አካላት ለህግ እንዲቀርቡም ስምምነት ላይ መደረሱን ሲኖዶሱ ገልጿል። ከመንግስት በኩል ግን ስለተደረገው ውይይትም ይሁን ስለተደረሰው ስምምነት እስካሁን የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ህገወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካልም እንደዚሁ ለየካቲት 5 ተጠርቶት የነበረውን ሰልፍ ለሌላ ጊዜ ማራዘሙን ትናንት መግለጹ ይታወቃል። በፓኪስታን ሃይማኖትን የሚያንቋሽሽ ንግግር አድርጓል የተባለና በፖሊስ ቁጥጥር ስር የነበረን ተጠርጣሪ በቁጣ የተሰባሰቡ ሰዎች ከፖሊስ ነጥቀው ገድለዋል። መሐመድ ዋሪስ የተባለው ወጣት እስልምናንና ቁርአንን ሰድቧል በሚል ተጠርጥሮ በፖሊስ ቁጥጥር ስር የነበረ ቢሆንም የተቆጡ የሃይማኖቱ ተከታዮች ፖሊስ ጣቢያውን በመወረርና ፖሊሶቹን በማባረር ግለሰቡን ቀጥቅጠው ገለዋል። በአብዛኛው የእስልምና ተከታዮች የሚገኙባት ፓንጃብ አውራጃ ያሉ የፖሊስ ቃል አቀባይ እንደተናገሩት ፖሊስ ተጨማሪ ኃይል በማሰባሰብ የግለሰቡን አስከሬን ከመቃጠል አድኗል ብለዋል። በማህበራዊ ሚዲያ የሚመላለሱ ተንቀሳቃሽ ምስሎች እርቃን የሆነው የግለሰቡ በድን በመንገድ ላይ ሲጎተት አሳይተዋል። በአብዛኛው የእስልምና እምነት ተከታዮች ባሉባት በፓኪስታን ሃይማኖትን ማንቋሸሽ በሞት የሚያስቀጣ ድርጊት ቢሆንም ሃይማኖትን ሰድቧል የተባለን ሰው በጥርጣሬ ብቻ በቁጣ የተሰባሰቡ ሰዎች መግደል እየተለመደ መጥቷል። ከሁለት ዓመት በፊት አንድ ስሪላንካዊ የጨርቃጨርቅ ፋብሪካ ስራ አስኪያጅ ሃይማኖትን አንቋሸዋል በሚል የሐሰት ውንጀላ በሰራተኞቹ ተደብድቦ ተገድሏል። በኋላ በተደረገ ማጣራት ግለሰቡ ድርጊቱን ባለመፈጸሙ በግድያ የተሳተፉ 6 ግለሰቦች በሞት እንዲቀጡ ፍርድ ቤት ወስኗል። የአሜሪካ ዓለም አቀፍ የሃይማኖት ነጻነት ኮሚሽን የተባለው ተቋም ባለፈው ዓመት ባወጣው ሪፖርት እንዳለው ሃይማኖትን ማንቋሸሽ የተመለከተው ሕግ በፓኪስታን አክራሪ የእስልምና ተከታዮች የሌላ ሃይማኖት ተከታዮችን ለማጥቃት እንደ ምክንያት እየተጠቀሙበት ነው ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሩሲያ ዩክሬንን የወረረችበት አንደኛ ዓመት በተቃረበበት በዚህ ወቅት በቂ ወታደሮችን በመመልመል ረገድ ሩሲያ አስቸጋሪ ሁኔታ ገጥሟታል ሲል የእንግሊዝ የመከላከያ ሚኒስቴር በዕለታዊ መረጃ ሪፖርቱ አስታውቋል። ዋግነር ግሩፕ በመባል የሚታወቀው ከእስር ቤቶች ወታደሮችን የሚመለምለው ቅጥረኛ ወታደራዊ ቡድን በዚህ ሳምንት መጀመሪያ ላይ ምልመላውን ማቆሙን ካስታወቀ በኋላ ሩሲያ አስቸጋሪ አማራጮች ከፊቷ ተደቅነዋል ብሏል የእንግሊዙ የመከላከያ ሚኒስቴር በመግለጫው። ያሏትን ወታደሮች አሟጦ መጠቀም፣ የያዘቻቸውን እቅዶች መቀነስ ወይም ሌላ ተጨማሪ ምልመላ ማድረግ ሩሲያ ከፊቷ ያሉ አማራጮች ናቸው ብሏል የእንግሊዙ የመከላከያ ሚኒስቴር። ታሳሪዎች በጦርነቱ በመሳተፍ ከእስር ለመለቀቅ የነበራቸው ጉጉት ቀንሷል። ይህም በዩክሬን የሚገጥማቸው ጠፈንታ እስር ቤት ባሉት ግልጽ እየሆነ በመምጣት ነው ሲል መከላከያ ሚኒስቴሩ በመግለጫው አክሏል። የአሜሪካው ፕሬዝደንት ጆ ባይደን ከሳምንት በኋላ ወደ ፖላንድ በማቅናት ከሀገሪቱ ፕሬዝደንትና ከምስራቅ አውሮፓ ሸሪኮቻቸው ጋር እንደሚወያዩ ዋይት ሃውስ ትናንት አርብ አስታውቋል። በመጨረሻም አድማጮች፣ የጡረታ ዕድሜ ከ62 ወደ 64 መራዘሙንና ሌሎች ጡረታን የተመለከቱ ጥቅማጥቅሞችን በተመለከተ መንግስት ሊያወጣ ያሰበውን አዲስ ሕግ በመቃወም በመቶ ሺህ የሚቆጠሩ ፈረንሳውያን በመላ አገሪቱ አውራ ጎዳናዎችን አጨናንቀው ውለዋል። ከሌሎች የበለጸጉ አገሮች አንጻር ሲታይ ፈረንሳዮች በርካታ አመታትን በጥሮታ የማሳለፍ መብት ሲኖራቸው የህዝብ አስተያየት ጥናቶች እንደሚያሳዩት ይህን መብት በቀላሉ አሳልፈው ለመስጠት ፈረንሳዮቹ ፍቃደኞች አይደሉም። ፕሬዝዳንት ኢማኑኤል ማክሮን በበኩላቸው እንዳሉት የጥሮታ ህጉን ማሻሻል ለጥሮታ ስርዓቱ ቀጣይነት ወሳኝ ነው። የተቃውሞ ሰልፉን የሚያስተባብሩት የሰራተኛ ማህበራት ባለፈው ወር ከአንድ ሚሊዮን ሰዎች በላይ ተቃውሞ የወጡበትን ሰልፍ ለመድገም ወይም ከዚያም ቁጥር በላይ ያላቸው ሰልፈኞችን ለማሳተፍ እየሰሩ ነው። ማህበራቱ ባወጡት የጋራ መግለጫ መንግስት የጥሮታ ህጉን መቀየሩን እንዲያቆም ጠይቀዋል። ካልሆነ ግን በሚቀጥለው ወር ፈረንሳይን ቀጥ እናደርጋታለን ሲሉ ዝተዋል። በመጪው ሐሙስ የሥራ ማቆም አድማ መጠራቱንም የሮይተርስ ዘገባ አመልክቷል። አድማጮች፣ የምሽቱ ዜና በዚህ ተፈጽሟል። ዜናውን ያሰማዋችሁ እንግዲህ ወልዴ ነኝ። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። በኦሮሚያ ክልል ምስራቅ ወለጋ ዞን አኖ ከተማ ባለፈው ሳምንት ጥር 25 2015 ዓመተ ምህረት በታጣቂዎች ተፈጸመ በተባለው ጥቃት 60 ንጹሃን ዜጎች መገደላቸውን የዓይን እማኞችና የተጎጂ ቤተሰቦች ተናግረዋል። ጥቃቱን ተከትሎ በከተማዋ ውስጥ ውጥረት መንገሱንና ነዋሪዎች ስጋት ውስጥ መግባታቸውን ወደ ስፍራው አቅንቶ የነበረው የአምቦ ዘጋቢያችን ናኮር መልካ ከስፍራው ያጠናቀረውን እንዳሰማን የሚታወስ ነው። ባለፉት ጥቂት ዓመታት ታጣቂዎች በሚፈጽሙት ጥቃትና በነዋሪው ህዝብ ደህንነት ላይ በደቀኑት ስጋት ሳቢያ የነበራቸው ማህበራዊ መስተጋብር መላላቱን፣ የኑሮ ሁኔታ መክበዱንና ወጥቶ መግባትም ስጋት መሆኑን ነዋሪዎቹ ይናገራሉ። የጸጥታ ችግር የደቀነውን ፈተናና በአካባቢው ሰላም ይሰፍን ዘንድ መደረግ አለበት የሚሉትን ጨምሮ ናኮር የከተማይቱ ነዋሪ ከሆኑ የአማራና የኦሮሞ ተወላጆች ጋር ያደረገውን ውይይት ይዞ ቀርቧል።
በጣም አመሰግናለሁ። ናኮር መልካ እባላለሁ። ከአሜሪካ ድምጽ ነው እዚህ እናንተ መካከል የተገኘሁት። በአሁኑ ጊዜ ምስራቅ ወለጋ ዞን ጎብሶ ወረዳ አኖ ከተማ ውስጥ ነው የምንገኘው። ባለፈው ሳምንት ውስጥ በዚህ ከተማ ላይ ጥቃት መፈጸሙን ከሰማው በኋላ የአካባቢው ነዋሪ በምን አይነት ሁኔታ ውስጥ ይገኛል የሚለውን ለማየት ነው ወደዚህ የመጣሁት። ሰሞኑን ከተፈጸመው ጥቃት በፊት እዚህ አካባቢ ማህበራዊ መስተጋብሩ ምን ይመስል ነበር? አሁንስ ምንድን ነው የሚመስለው? ሰሞንኛው ወይም ደግሞ በዚህ ባለፈው ሳምንት ውስጥ የተፈጸመው ጥቃትስ ምን ያህል ጎትቶታል? ምን ያህልስ አንድ ላይ ቆሟል ይሄ ህብረተሰብ ይህንን ለመከላከል? የሰላም ተስፋው ምን ይመስላል? ምን ይታያቸዋል የሚለውን አጠራርገን እናነሳለን። ወንድሜ ካንተ ልጀምርና ወደ እሳቸው ይሄዳለሁ።
እሺ፣ አመሰግናለሁ። ካሁን በፊት ስንኖር አብረን በማንኛውም በፍርክም ሆነ በድግስ አንድ ላይ ነው። ያው ካራ ብቻ ነው የሚለየን። ግን አሁን አማራና ኦሮሞን ለመለየት አማራና ኦሮሞ ፊት አብሮ ተጋብቷል። ተዋልዷል አብሮ ሲበላ ሲጠጣ መብሉን መጠጣው ማንት ነው። ምንም ልዩነት የለውም። አሁን ግን ትንሽ የመፈራቀቅ ባህሪ አለ። ለምን? ግማሹ በፍርሃት ነው። አማራው ከኦሮሞ፣ ኦሮሞ ከአማራ ሊራራቅ የቻለው በፍርሃት ነው። አሁንም ቢሆን አማራና ኦሮሞ አንድ ነው። እዙት ሊለያዩን የቻሉት እንድነው ፀረ ህዝቦች ናቸው። አባወሸን የሚባሉ ናቸው ሊለዩት የቻሉት። የነሱም አሁን ኦሮሞ በዚህ መካከከ ከአማራ የሚለይበት ምክንያት አይደለም። አንድ ላይ እየተዋጋ ነው። አንድ ላይ እየሞተ ነው። አንድ ላይ አማራውም እየሞተ ነው። ወንድሞቻችን ናቸው። ወንድሞቻቸው ነን።
ለምሳሌ አማራና ኦሮሞ እንዴት ነው አብሮ ከዚህ በፊት ስላንድነቱ ስለመዋደድ ስለመዛመቱ አንሳልኝ፣ እንዴት ነው ኖረው?
እሺ፣ ያኔ ያደጋባ ባንካ ሙሪያን ሲጆለና ቦትራ ጋር ወደ ፈኖ ጋር ፈፍረኑ አቦት ቴኛራው ደፈኖ ነገኝ ድረይ ከለሴ እንግዳ አማራ ኦሮሞ አከሰበት ቆት ወሊዮ ጅንጅራቻ ድረይ ወልራፉ ደዳሽረሲ ምንዚን ሶልቴ።
እኔ አጥር ያለ ሐሳብ ነው ያለኝ። በእድሜም ልጅ ነኝ። ከአባቶች እንደምንሰማው ግን ትናንት ከትናንት ወዲያ አማራና ኦሮሞ እንደ አንድ ብሔር በጋራ ሲኖር ነበር። ተዋልዷል፣ አንዱ ለአንዱ ሚዜ ሆኗል። ነገር ግን ከ2013 ወዲህ እርስ በርስ የመፈራራት ሁኔታ ተፈጥሮ ነበር። ይህም የመጣው ከህብረተሰቡ ሳይሆን አንዳንድ ጥቃቶች ሲፈጸሙ መንግስት እርምጃ ባለመውሰዱ በመጣዳፍኝነት ይህ ችግር ደርሶብናል። አሁንም ቢሆን ሁለቱም ህዝቦች በጋራ ለመኖር ትልቅ ፍላጎት አላቸው ነው ያሉት። ወደርሶ ደግሞ ልምጣ።
እሺ አመሰግናለሁ። እኔ እዚህ ሀገር ላይ ተኖር ኦሮሚያ ላይ የ15 አመት ሊሁን ነው እዚህ ሀገር ላይ ተገባ ለኔ
ትዳርም 60
አመት ነው።
እሺ 45 አመት በላይ
45 አመት በላይ ነው ትዳርም የመሰረኩት ገንዘብም የመሰረኩት እዚህ ነው። ወልጄሉ የልጆቼ የወለደልጆቼ ልጆቼ ናቸው እዚህ ያሉት። እዚህ ተኖር ተወረመ በርሰብ አብሮ ከመላት አብሮ ተመነገድ አብሮ ተመስራት ተመዋዋስ ተዝውጪ የምናቀው ነገር የለንም ነበር። ግን አሁን ከዝክዚህ ወዲህ የመጣው እያናነቀን እያረበሽን ይሄደው የታያዘው አለማ ነው። ከብረዘቡ ካይሆን ያለው ጎትጓሽ ታለው ጎትጓሽ ቦታና ብዙ አጓፋፊት አሉ ሰው ላይ ነው ይሄ የተነሳ ያለው እንጂ ተበረሰው አይደለም። ምክንያቱም እኛ እዝትን ኖር አብረበልነን አብረን ተጠነን ብዙ የማያይዘናልና አማራና ኦሮሞ ብዙ የማያይዘን ነገር አለ። አንድ በተስኪያ ላይ ምን ጾልትነን አንድ መስጊድ ላይ ምን ጾልትነን ከሙስሊምና ከክርስቲያን በላይ መቼም ማንም ነገር የለም። በሃይማኖት እንኳን በዚህ በሁለቱ ነገር ተያይዘናል። በዚህ የተያያዝነን አብሮ በመላ ተያያዝነን ተዋልደናል። ደግሞ በአብዛኛው በሚዜ የተሳሰረ ተጋብተን ተዋልደን ተቀማመጥነው እንዴ ሰውን ቢለዩንም ማን ለይነት ነው ላይ ግን በእኛ ተንሲት በአማራ ተንሲት ብዙ እርሞች ብዙ ወንድሞቻችን ማናጣቸውን አጥተናል። ለምንድን ነው እነሱ ወንድሞቻችን አይደሉም ባሉ ነው የጠፉት። እና ይሄ ተዝ በፊት በነበረው ግን አሁን አጠራለው ተዝግዜ ወዲህ የመጣው አማራ ለይቶ ነው መሸማ አማራ ለይቶ ነው ታው እነዚህን አማሮች የተበያሉትም ወረሞች ናቸው እየተጎዱአሉ ታው ምን አደረጉን ያሉትም እየተጎዱ ነው ያሉት። ግን እንዲቅዱ እንዲያላማው በጣም እኔ ወረሙ ብረሰብ በጣም ያደነኩት በቀደሙ ጦርነት በጠረ በ5 ጦርነት በጣም አርጌ አድርቀዋል ወረሙ ብረሰብ ተዛ ታቅዱ እንደመጣው ሁሉ ውስጥ ያለው ወረሙ አንዱን ባይይብቅ ይሄ አማራ ቤት አይደለም ባይል ሰዎች የሉም ባይል ቤቱ ባዶ ነው ባይል ኑሮ እዚህ ያለው ብረሰብ አንዲት አማራ ተገኝ ታቅዱ እንደመጣ ሁሉ እዚህ ውስጥ ያለው ብረሰብ ነው ብዙን አይደለም ይሄ ይላል ይሄ አማራ አይደለም ይላል ብዙ ነፍስ ያዳ ነው ብዙ ይሄንን ስለታዘብኩና ስለአየሁ ይሄን ታልናገረው አላልኩም።
እስቲ አሁን በዚህ 3-2 አመት ምን አይነት ኑሮ እንደምትኖሩ ንገሩኝ። አካባቢው ሰላም ባለመሆኑ ምን ችግር ደረሰበት? ለምሳሌ ድሮም ያተርፉትን ያተርፋሉ አሁን የድሮ ኑሮ አለ የሚለው ላይ እሱ ይወሉና ወደ ሳችሁ ትናንሽ
አሁን በዚህ ብረተሰብ ላይ እንዲራሴ አርግልኝ እኔ እንዲገልጥልኝ በራሴ አስተያየት ገልጥልኝ በኔ ፍሳራ ላይ በኔ ራሴ ላርግልኝ እንጂ በራሴ ሌላውን ልተውና እኔ አሁን ሰፊ መሬት አለኝ ለዛ ማሪያ በሪያ ወጭ እንኳን ያደረኩ 35000 ብር ከዛም የንዟ አረገኝ ቤት የቀርቶ በሮች ቀርተው አታከስተ ይቀርቶ ሩቢታር ሸንኮር እንኳን የደረሰ ለገባ ሩቢታር ሸንኮር ነው ተበልቶብኝ ያጣሩ አንዲቱ ሸንኮር እኮ 20 ብር በመተሸበጥበት ጊዜ ነው። ይሄንን በኔ ብትገልጸው በሚኒ የሚቆጠር ህዝብ ነው ተኔ በላይ የሆኑ ሰዎች አሉ። ደግሞ እኔ ትንሹ ነኝ ነገርኩ ተኔ በላይ የሆኑ ወንድሞች 10 ጥንዲበሬ 5 ጥንዲበሬ ከስረው ታርዶባቸው የጠረው በዛ የሚያርሱ መሬት ተደፍኖ እንደቀረ 3ኛ አመቱን ተደፍኖ ተቀመጠ። የኛ ያረስነውን ዘርፎ በልተዋል አሁን ተደፍቶ ተቀመጣለ። ለምን ተብሎም ደሞ አሁን ለምሳሌ የአማራውን ገንዘብ አሸሸ ተብሎ እንኳን ብዙ ወረሞች አሉ የተዘረፉ እንደዛ 1-2-3 ብለን ቆጥራቸው አሉ የተዘረፉ እንደዛ ንብረታቸው የጠፋ ብዙዎች አሉ። መንግስት ያን ንብረት እንዲራሱ ቢቆጥረው እኛ የምናስገባው ገቢ ወዲያ የት ያህል ነበር ራሱ መንግስት እየፈሰረውኛን ብቻ አይደለንም ማለት ነው። ይሄንን ቢያስተሳስበው ኑሮ ምን አለ እነዚህ ሰዎች አንድ ነገር ዳርጎ ሰው ወደ ልማት ይመስለው። አሁን እኔ ልንገር በ3ኛ በዛሬው ጊዜ በዚህ ባሁኑ ጊዜ ባለንበት ጊዜ ጥይቱን ነው እንጂ የፈራ ነው ሰላም ቢሆን ራቡ ማንቀሳቀሶና ነኛ ራቡ ማንቀሳቀሶ ውሃ ብቻ ጠጥተን ነው እኛ ልጆች እንወልት የሚያዝ ውሃ ብቻ ጠጥተን አሁን ከተማ ተመጣጣ ትንሽ ይያደርላል የከተማ ኗሪ ተብለ ተከልከለና እርዳታ እኔ ያለኝ ገቢ ተገጠር ለመሬት አሳርሽ ነበር ገቢ ያቀርቷል የለኝም እንዲያልነግድ ባኮጅ አላመጣም ታግተና ተቃህጅ አላመጣም። ይሄ በዚህ ላይ ብርተሰው ይሁን ባብዛኝ ይራብ ሰዎች ሆኗል መንገድ ላይ ቆሞ የሚለምኑ ትናንትና የሚረዱ ሰዎች ነበሩ ትናንትና አስተዋጽኦ የሚያደርጉ እኔ ልንገርክ እዚህ የሶማሌውና የኦሮሞ ግጭት ጊዜ ለዘመዶቻችን ብለው ያወጡ ሰዎች እዚህ እኔ እንዲገር ይሁን ያሰጣቸው እነሱ አሁን መንገድ ላይ ቆሞ ይለምናሉ። የዛሬ 3 አመት ነው ይልበረክ እነሱ መንገድ ላይ ልምናቸው የዛ ጊዜ ግን አለም ብለው ይረዱ ነበር ያሉት ይረዱ። ስለዚህ እኛ መንግስት ይሄን ብረሰብ በጣም ደቂቅ አርጎታል
እንዲሁም ህብረተሰቡን እንደ ህብረተሰብ ብታይ ወለጋ እንዲወለገ ቢታይ ወለጋ እንዲወለገ ቢታይ ወለጋና ያቃተ መንግስት ቢየንም ወሰን
በገጠመው ችግር ምን ያህል ተጎዳ?
እኔ አብዛኛውን የምኖርበት በኦሮሚያ ዙሪያ ነው። ብዙ ህብረተሰብ የለም። የኛ ያማራ ህብረተሰብ በለለበት ቀበሌ ነው የምኖረው፣ ገጠር ነው የምኖረው። በችግሩ ምክንያት ነው እዚህ ገባው።
ከሌላ ቦታ ተፈናቀየ።
አዎ።
ምን ያህል ጊዜ ሆነው
ተፈናቀየ? በወቅቱ ነው ተፈናቀልኩ። ለምሳሌ ምርጫ የአሁን አገራዊ ምርጫ 2013 ሳችግሩ ምርጫ ካለቀ በኋላ ጥቅምት 24 ተከሰተ። በዛ ምክንያት እንግዲህ የመንግስት
2014
ከዛ
ቤተሰቦቻቸው
ቤተሰቤን ጭኜ የሚገርም ነው ጥቅምት ወር ልጅ ድሬ ነበር። 3 ቀን ነው ኦሮሞን ህዝብ ያስተናገርኩት። ብርዝ ለሚፈልገው ብርዝ ጠምቄ፣ ቡቅር ለሚጠጣው ጣላ ለሚጠጣው፣ ያው የእምነት ልዩነት ስላለ የኛን ቀደም አርጌ እንደገና 3 ቀን አርጄ እንደዛ አርጌ ሸኝቼ ጨርሼ ይሄ ከሆነ በኋላ ችግሩ ተከሰተ። በተሰብን እዛ አምጥቼ እዛው ነበርኩኝ። ያለው ያረስነው እሱም እንደጠቀሰው በወቅቱ አመት ያረስነው እንዳለ እዛው ነው የቀረ። እንግዲህ ከቀበሌ ግንባር ቀደም ከሚባሉት ገበሬዎች ነኝ። ምድቤ እዛ ደረጃ ላይ ነው። ብዙ ንብረት አለኝ፣ ብዙ ማሳ አለኝ፣ ብዙ ከብት አለኝ። በገጠርም በከተማም በዛም ዙሪያ ንዑስ ከተማ አለ። በዛም በገጠርም ቆርቆሮ ቤት ነው ኑሮዬ። በከተማይቱም ቆርቆሮ ቤት አለኝ። ያ ሁሉ ነው የፈረሰው። እና ይሄ ሁሉ ሆኖ በዚህ ደረጃ ላይ እንዳለን ኦሮሞ ህዝብ ጋር አሁን እንዳንነጋገር ድንበር አዋሳኝ ወሰነ። ወረዳው እችን ከልሎ ያስተዳድራል። ሸኔ ከልሎ ህብረተሰቡን ወደዛ ያሰቃያል። የኦሮሞን ህዝብ ማለት ነው። አጋጣ ብልጽግና ወደታች ወርደን ህብረተሰቡንና ህብረተሰቡን እናገናኛለን የሚል መርሃ ግብር ነደፈ። እሺ ብለን ወረር ህብረተሰቡ መኖራችንን ምዛ በቀስነን አንድ ቀን ውሎ ነው የተላቀሰው። አንግስ ላንግስተ ያላወቅነው ችግር ስንመለስ ያላወቅነው ችግር በመካከላችን መብረቅ ወረደብን። አላችሁ ወይ እውነቴን ነው ማለት እስከ 6 ሰዓት በተገናኘንበት አንድ ቀን ውሎ የዚህን ጉዳይ ነው ስናነሳው ያለ ህፃናት ሴት ሳይቀር እዚህ ውስጥ ያንን ሰዓት ለይተን አውጥተናል። ችግሩን አንዱ ባለሀብት ነው ችግሩን የፈጠረው። እዛ ደረጃ ላይ ወርደን ስንገናኝ ባለሀብት ሀብታም ነው፣ ህዝቡን ተናግሮ ያሳምናል። የመንግስትን ጦር መሳሪያ ሰብስቦ ባለሀብት ነው። ወጣቶቹ እነዛን አደራጅቶ አስታጠቀ ባለሀብት። የቀበሌው መሳሪያ ራሱ ህግ ያለ አሰባስቦ ህግ አስመስሎ ካመራሩ ተቀብሎ ለነዛ ሰጠ። ከዛ በኋላ በእኛ ላይ ያለውን ሁሉ ድርጊት እንዲፈጽሙ ተደረገ። አጠቃላይ ካቢኔው ያንን ጥሩ ስራ እርቁን፣ ቤት መመለሱን፣ ንብረት መመለሱን አቁሙና ነው ወደዚህ ተባለ። ምንድነው ከዙ ህዝብን አታርቀን ስራ ገብተናል፣ ልማት ገብተናል። እኛ እርሻ ልናሳር ነው ሲባል የሰሜኑ ጦርነት አንገብጋቢ ስለሆነ ወደ ከተማ ተመለሱ ተባለ። ወደ ከተማ ተመለስ። ያ የተሰበሰበ ንብረት የተመለሰ ቤትም መልሶ ተነቀለ። የተሰበሰበው ንብረት መልሶ ተዘረፈ፣ ተበተነ። እንግዲህ ከዛን ሰዓት ጀምሮ ወነት የነው ዛሬ እዚህ ያለ ነው የተፈናቃይና በገጠር ያለው ኦሮሞ ህዝብ ዛሬ እንዴት እንደምንገናኛ አተን እኔ አሁን እንባይ ይመጣል። ጎረቤቶችና ፍቅ እኛ ጋራ ከተደዋወሉ ወዳውኑ ግድያ ነው የሚፈጸመው። ወዳውኑ የጥይት እንትን ነው የሚደርስባቸው። ለዚህ ስልካን ደዋወልን ብንገናኝ ሰላም አንባባልም። ለምን እንዲሞቱ አንፈልግም፣ እንድንሞት አይፈልጉም እነሱ። በዚህ ሁኔታ ላይ ነው ያለነው አብሮነታችን። እኔ ለምሳሌ በአበልጅነት በሚዜነት ቢቸግረን በመረዳዳት ከኦሮሞ ህብረተሰብ ለይቶ የሚያውቀኝ የለም።
እርሶም የሚጨምሩት ነገር ካለ አጠራርገው ያንሱልኝ እስቲ።
ዱር ሰሚ አማራቢ ሰሚ ኦሮሞ ማሊነክ እንግዲያቻ ቱሬ ተኩማ እንትንጂያቻ ቱሬ ዋናም በኩቶኩ
የኦሮሞና አማራ ህዝብ በጋራ ሲኖር ነበር። ባዘንና ደስታ ጊዜ አንዱ ከአንዱ ጎን እየቆመ በፍቅርና አንድነት በጋራ ሲኖር እንደነበር ነው የማውቀው። ነገር ግን ከ2013 ጀምሮ እስከ 2015 በዚያ አካባቢ የሚኖር የኦሮሞና አማራ ተወላጅ መካከል ልዩነት እንዲፈጠር ያደረገው ኦነግ ሸኔ ነው ያሉት።
ተስፋና ስጋቶት ምንድነው? ምን ቢደረግስ ይሄ ችግር ሊቆም ይችላል ይላሉ?
ስጋቴ አሁንም ተብረስተው ላይ ስጋቴ ልኝ ይብረስ ታውሉት ምተብረስ ራሱ እዛ ውስጥ የገባው ታው በህግ ትቀጣለ በግድ ትገደላለ ቢሉት ቢታውሉት ምተው ነው። ስጋቴ ከመንግስት ላይ ነው። የመንግስት ልሉልነ ነው ይሄን ሁሉ እንደዚህ ያያበረው እያሉ የለም ማለት እየገደሉ አገደሉ ማለት መቶዎቹን 5000 ናቸው በማለት እየዳበሩና መንገድ እየሰፉ አባላቸውን እየሰፉ ይሄዱት እነዚህ ሰዎች 6000 ናቸው በማለት ነው። ግማሹም ግዴላለው ቲል ግማሹም ወዶ እንዳለ በሙሉ አባላቸው ሆነ። መንግስት ቁርጠኝነቱን እርምጃ ሳልወሰደ ድረስ አይደለም ወረሙ እናንተ አትግዴሉኛ ዘንድ ግቡ ቢሉን እኔ እገባለሁ። እኔ ግጥ እንደንገር ንገረው ይሄን መጃ ላውጣው እኔ እገባለሁ። መንግስት ሳላዲያለኝ ሚያዲኔ ግለሰብ ዘንድ መግባት ነው ያለበት። የመንግስት ልሉነት ነው ይሄን ብረሰብ ወደ ዛ ይወሰድ ይሄዱ ነው የመንግስት ልሉነት ነው። አንድ ሰው ህዝብ ለማዲያን ሲሆን ወይ ተቸንፎ ወይ አቸንፎ ከሰዩ ጋር መታረቅ ነው። ተቃይቀርም ሙቶም አይቀርም ተጋሉም አይቀርም። መንግስት ለመንግስት ለህዝብ ለህብረተሰቡ ታሰበ ወይም ተዋግቶ ማቸንፎ መታረቅ ነው ወይም ተቸንፎ መታረቅ ነው። ለምን ያወዛጋል? የገዛ ራሱን የህብረተሰቡን ተቋሙን ያስፈረሰ ህዝቡን ያስጨረሰ እነዚህ ሰዎች እስተመቸ ነው የሚጠብቃቸው? አይ እነዚህ ሰዎች እኮ አደጋ ናቸው ተባለ ደግሞ ለመጥ ብሎ ያሉትን ሰጥቶ መታረቅ ነው። ያለበለዚያ ደግሞ አቸንፎ ደግሞ እሱ የበላይነትን አሳይቶ መታረቅ ነው። ሁለት መንግስት እንዴት አንድ ላይ ይቀመጣል? ይሄንን እኛ አማራጭ እኛ ተዝብ ላይ ድርድር ተደርጎልን ታርቆ ህብረተሰቡ ወደ ስራው ቢመለስ
እዚህ ያለው አማራ እዚህ ያለው ኦሮሞ ተዋዶ የኖረ አሁንም ሲገናኝ የሚላቀስ ከሆነ አሁንም ሲገናኝ አንድ ላይ መሆኑን የሚፈልግ ከሆነ ማን ነው እንዳይገናኝ ያደረገ ያለው? የችግሩ መንስኤ ምንድነው? እንዴት ሊፈታ ይችላል ላሉ ሰው
እንግዲህ እንደኔ ግምት ይሄንን ችግር እንዲፈጠር ያደረገው የመንግስት ለውጥ በመካሄዱ ትናንትና ጥቅም የተነካባቸው ያገርን ሀብት ሚጋፍፉ ይሄንን ችግር አሁንም አቅጣጫ እንዳይዝ ያደረጉ የሚፈጥሩት ነው ይወስዳሉ። ለምሳሌ እኛ አሁን እዚህ ባለንበት ወረዳ ውስጥ ሰንፈኛ የሚባል ነገር አላጋጠመንም። በሌላ ወረዳዎች ግን እንሰማለን። ኦሮሞና አማራ እንዲጋጭ የሚያደርጉ የሚያነሳሱ ከሁለቱም አሉ። የተጨፋጨፈበትም ወረዳ አለ። ከኛ ላይ ርቀት አለው እንጂ አማራን ኦሮሞ ጨፍጭፎታል፣ ኦሮሞ ደግሞ አማራን ጨፍጭፎታል። ይሄ ማንን ይዞ ነው? የመንግስት ተቋምን ይዞ ነው። ዙሮ ዙሮ ችግሩ ከየትም ከየትም ይዙር ከህብረተሰቡ አይደለም ምንጩ፣ ከመንግስት አመራሮች። ትናንትና በስልጣን የነበሩት አሁን የመንግስት ለውጥ ሲደረግ በጎደለው ጉደሎቹ ይሄን ማካካስ የፈለጉ ለምሳሌ እኛ ንብረታውን ሸኔ ምናምን እንላለን። በዛም ሳር ሸኔ እኛ ሀገር ላይ በእግሩ ማረገጠ መረግቶ ከሆነ ይታዘቡኛል። ማን እንደዘረፈው ወደ ሰማይ ይሁን ወደ መሬት ይሁን በዛን ሰዓት የውጭ ጣላት የታጠቀ ጣላት ባይናችን አላየንም። ከመጋደሉ ወደዛ ጎራ ብሎ መልሶ ተነጋግሮ መመለሱ የሚለውን ነገር ይዘኑ ፍቅር ስላለን ነው። ከህዝቡ ፍቅር ስላለን ከሀገሩ ተስፋ ስላለን ከህዝቡ መካከል ምንም ግጭት የለለንና ዝምድናችንን የነካ ነገር ስለሌለ እስካሁን ድረስ ተፋጠን ዘመዳችን ወገናችን እስራችን እንመለሳለን የሚል ተስፋ ነበር። እንዳንመለስ የሚያደርገን አሁንም ቢሆን የመንግስት መላላት ብያምናል። ስለዚህ መንግስት አሁንም ቢሆን እንዳሁኑ ከገፋ እንኳንም የኛ አይደለም ያገሪቱ እጣ ፈንታ ያሰጋታል። ኢትዮጵያ ትፈርሳለች። ትናንት የነበራት ታሪክ ሁሉ በዛ በደረጃ ላይ አይገኝም ብዬ ስጋት አለኝ። አልፎ ይህ ህዝብ ለነገም ቻገርዲና እንገናኛለን በልማትን በማንኛውም ቦታ መልሰን እንሰማራለን የሚል ተስፋ የለም።
ትፉፍና እንቀጥላለን።
ወቱማን ነሞ ተረኮ ተከለቁመን እስጅሩ እኙ ፈይ አማራሞ ኦሮሞሞ እሰከ
መንግስት ይሄን ችግር ይፈጠሩ እነማን ናቸው የት ናቸው አማራ ነው ወይስ ኦሮሞ ነው ብሎ መለየት ስላልቻለ ከባድ ጉዳት ነው የደረሰብን። ዛሬም ያለን ስጋት ልክ እንደ ትናንት ከትናንት ወዲያው መንግስት ዝም ብሎ ያያየን ነው። ወደታች ወርዶ ችግሩን ባለማስተካከሉ ህብረተሰቡ ከፍተኛ ስጋት ውስጥ ነው። ካሉባልታ የተነሳ በጋራ ለመኖር ፈርቷል። ስለዚህ መንግስት መውሰድ ያለበትን እርምጃ ቢወስድ ህዝቡ በጋራ ነው የሚኖረው። ችግሩ ያለው መንግስት ጋር ነው ብያስባለሁ ነው ያሉት።
ያዱን ጁራኒ ነው ያዱን አን ኢሰድሪ ቃለ ከንገቡዩ ሞትማን ጀነራቲን ፈቱ ወደ አማዩ ሻኔን ቪጥት።
ከዚህ በፊት ከፍ ባለ ሁኔታ ያለኝ ስጋት መንግስት እርምጃ ካልወሰደ ሸኔ ይጨርሰናል። መንግስት አቋም ይዞ እርምጃ የሚወስድ ከሆነ ተስፋ ይኖረናል። ይሄን ካላደረገ ግን እኔ መንግስትን ነው የምወቅሰው ነው ያሉት።
ሁላችሁንም በጣም ነው ማመሰግነው ስለተወያያችሁ። አንድ ቀን ደግሞ ሰላም ተመልሶ እንደገና ስለሰላምም እንወያያለን የሚል ልምነት ተስፋ አለኝ። በጣም አመሰግናለሁ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። የኢትዮጵያ ቡና ማህበር በሀገር ውስጥ ገበያ ቡናን በውጭ ምንዛሬ መገበያየት ሊጀመር እንደሆነ አስታውቋል። ማህበሩ የተመሰረተበትን 50ኛ ዓመት በማስመልከት በሰጠው መግለጫ በሀገር ውስጥ ገበያ ቡናን በውጭ ምንዛሬ መሸጥ ጠቀሜታው የጎላ ነው ብሏል። የማህበሩ የቦርድ ፕሬዚደንት አቶ ደሳለኝ ጀናና የቦርድ አባላቱ በጋራ በሰጡት መግለጫ በቡና ግብይት ላይ የሚታዩትን ችግሮች ለመቅረፍ የተለያዩ እርምጃዎች መወሰዳቸውን ገልጸዋል። በሀገር ውስጥ የቡና ዋጋ እየናረ መምጣቱን የተናገሩት አባላቱ ባለፉት 5 ዓመታት ብቻ ዋጋው ከእጥፍ በላይ መጨመሩን ነው ያመለከቱት። ይህም የአቅርቦት እጥረት የፈጠረው ችግር እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
የኢትዮጵያ ቡና ማህበር 50ኛ ዓመትን በማስመልከት የማህበሩ ቦርድ ፕሬዝዳንት አቶ ደሳለኝ ጀና በሰጡት መግለጫ ቡናን በሀገር ውስጥ በውጭ ምንዛሪ መሸጥ ከዘርፉ የሚገኘውን ገቢ ለማሳደግ የተቀየሰ ስልት መሆኑን ተናግሯል።
አሁን ወደ ውጭ ቡና በመልክበት ጊዜ ብዙ ጣውረድ አለ። ቡና ከአርሶ አደሩ ይመጣል፣ አዲስ አበባ ላይ ፕሮሰስ ይደረጋል፣ እንደገና ወደ ጅቡቲ ወይም ወደ ሌላ ወደብ ይሄዳል። የሚጨምረውን ኮስት ይውት እናንተ የሚሸጥበት ግን ኤፒኦ ፕራይስ የሚባለው ከዛ ቡናው እዛ ሄዶ ደርሶ ምን ብሎ ክፍያዎች ይፈጸማሉ። ረጅም ጊዜ ይወስዳል። እንዳውም ቢቻል የኢትዮጵያ ቡና ሁሉም በአገር ውስጥ በዶላር ቢሸጥ በጣም ውጤታማ ነው። ያንን በማሰብ ነው እንግዲህ ያን የታሰበው። በትልልቅ ሆቴሎች ላይክ ሂልተን፣ ሸራተን፣ እነዚህ ትልልቅ ሆቴሎች ብዙ የውጭ እንግዶች የሚያርፉባቸው ሆቴሎች ላይ በዶላር መሸጥ እንዲቻል ተፈቀደ። በዘንድሮ አፈጻጸሙ ጉልህ ሆኖ እንዲወጣ ተደረገ እንጂ በአዋጅ በ2009 በኢትዮጵያ አቆጣጠር በነሐሴ ወር ውስጥ የወጣ አዋጅ ይሄንን አስቀምጦታል። ስለዚህ ይሄ ጠቀሜታው በጣም የጎላ ነው። በተሻለ ዋጋ ነው የሚገዙት፣ በዶላር ነው የሚገዙት። አውስካውንድ ቤት የተፈቀደው በክሬዲት ካርድ ነው ለቁጥጥር እንዲያመች። ይሄንን ደግሞ መግዛት የሚችለው የውጭ ዜጋ ብቻ ሳይሆን ኢትዮጵያዊ መግዛት ይችላል። ዶላር ብቻ ነው እንጂ ዋጋው።
የቡናን ግብይት በውጭ ምንዛሪ ለማድረግ መመሪያ እየተዘጋጀ እንደሆነና መመሪያው ሲጸድቅ ወደ ተግባር እንደሚገባም ታውቋል። በውጭ ምንዛሪ የሚሸጠው የቡና አይነት እሴት የተጨመረበት ነው ተብሏል። የኢትዮጵያ ቡና ማህበር በአብዛኛው ከዘርፉ ተጠቃሚዎች አይደሉም የሚባሉትን ቡና አምራቾችን ለመጥቀም የተለያዩ ጥረቶች እያደረገ እንደሚገኝ የተናገሩት ደግሞ የቡና ማህበሩ ዋና ስራ አስኪያጅ አቶ ግዛው ወርቁ ናቸው።
አምራቹን ለመጥቀም የሚለው ላይ ፖይንት ባረግ ጥራቱ ሲሻሻል ነው ገበሬው የሚጠቀመው፣ ኤክስፖርተር የሚጠቀመው። ሌላው ቫሊዩ ቼን ላይ ያሉ ደላሎችና የተለያዩ እንትኖች ሲያጠር ነው ቫሊዩ አድ ማያደርጉ ምንም አይነት እሴት ማይጨምሩ እንዲቀንሱ ማህበሩ ከፍተኛ ጥረት ነው የሚያደርገው። ኳሊቲ ሲሻሻል ነው፣ ጥራት ሲሻሻል ነው ቡና የተሻለ ዋጋ የሚያወጣው። ፕሮሰሱ ላይም የተለየ የተሰራ ስራ አለ። ሃኒ ፕሮሰስ፣ አናሮቢክ፣ የተለያዩ ፕሮሰሶች አዳዲስ እየገቡ ነው። እነዚህ መግባታቸው ጥራቱ እየተሻሻለ ገበሬውም እንዲጠቀም ኤክስፖርተሩም እንዲጠቀም የኢትዮጵያ ቡናም ዓለም አቀፍ ገበያ ላይ የተሻለ ዋጋ እንዲያገኝ ትልቅ ጥረት ነው የተደረገው። ለዚህም ስልጠናዎች ይሰጣሉ። የተለያዩ አባላት ስልጠናውን አግኝተው እውቀቱን አግኝተው እንዲያሻሽሉ ጥረት እየተደረገ ነው ያለው።
የቡና አምራቾችን የበለጠ ተጠቃሚ ለማድረግ በኢትዮጵያ ምርት ገበያ ብቻ ሲከናወን የነበረው የቡና ግብይት ማሻሻያ እንደተደረገበትም የቦርዱ ምክትል ፕሬዚደንት አቶ አጥሬ ሀጥያ አመልክቷል።
በቀድሞ ዘመን ቡና ግብይት ይካሄድ ነበረው ፊት ለፊት ነበረ። የኦፕን ጨረታ አይነት ነበረ። እሱ የራሱ የሆነ ድሮባክ ስለነበረው ችግሮች ስለነበሩት መንግስት ደግሞ ሪፎርም ማድረግ ቡና ወደ አንድ ማዕከል እንዲገባ ወይንም በኢትዮጵያ ምርት ገበያ አማካኝነት እንዲገበያይ የሚል የግብይት ስርዓትን አመቻቸ። ያ ደግሞ የራሱ የሆኑ ችግሮችን ይዞ መጣ። የገበሬው ይጠቀማል የተባለው ግን እዛ የራሱ ችግሮች ስለመጣ በኋላ ደግሞ ከሶስት ዓመት በፊት መንግስት ሪፎርም በማድረግ ገበሬውና ኤክስፖርተሩ በቀጥታ ትስስር እንዲገበያይ በማድረግ ችግሮቹን ለመቅረፍ ተችሏል። በመሀል ላይ ያሉ ሰንሰለቶችን ለመቁረጥ የደላላ የሚባለውን ለመቅረፍ የተሞከረበት ነው። ወይንም ገበሬው ራሱ የውጭ ገበያ ካገኘ በራሱ ቀጥታ እንዲልክ ሪፎርም በመደረጉ እነኚህ ችግሮች ሊቀረፉ ችሏል።
የቡና ምርትና ምርታማነት ማነስ የአቅርቦት እጥረት መፍጠሩን የገለጹት ደግሞ ሌላኛው የማህበሩ ቦርድ አባል አቶ አሃዱ ውብሸት ናቸው። ይህም በሀገር ውስጥ የቡና ዋጋ እንዲንር አድርጓል ይላሉ።
ሀገር ውስጥ ራሱ የምንሸጠው የቡና አቀነባባሪና ፈጭቶ የሚልኩት እንደ ላስት አትሊስት 5 አመት ራሱ የቡና ዋጋ ከ100% በላይ ጨምሯል። ችግሩ ምንድነው? ያው ሰፕላይና ዲማንዱ ፕሮዳክሽኑ ካልጨመረ አሁንም እጥረት አለ።
በአጠቃላይ በቡና ዘርፍ ውስጥ የሚታዩትን ችግሮች ለመፍታት ጥናትና ምርምር አስፈላጊ እንደሆነ የገለጹት የማህበሩ ቦርድ ፕሬዝዳንት አቶ ደሳለኝ ጀና ማህበሩ ይህን ተግባር የሚያከናውን ዘመናዊ የቡና ማዕከል ለመገንባት ማቀዱን ተናግረዋል።
ምርምር ምርትና ምርታማነትን ለማሳደግ ብቻ ሳይሆን የማርኬቲንግ ኢንተለጀንስንም ለመስራት የገበያ ምርምሮችን የትኛው ላይ ምን አይነት ቡና ይፈልጋል? ጀርመን የምትፈልገው ምን አይነት ቡና ነው? አሜሪካ የምትፈልገው ምን አይነት ቡና ነው? ጃፓን የምትፈልገው ምን አይነት ቡና ነው? ይሄ በጥናት የተደገፈ መሆን አለበት። የቡና ላቦራቶሪ ሴንተር ኦፍ ኤክሰለንስ እንድኖር እንፈልጋለን በአገር ደረጃ። ሌላው ማሰልጠኛ የገበያ ባለሙያ ያስፈልጋል። ማርኬት ኢንተለጀንሱን ለመስራት ስለ ማርኬት ኢንተለጀንስ የሚያውቁ ሌላም ትምህርት ኖሯቸው በዚህ ደግሞ ራሳቸውን ኮፕ አድርገው እንዲሄዱ ለማድረግ እነዚህን ኢንስቲትዩሽኖችን መፈተን እንፈልጋለን። እነዚህ ነገሮች ያዘ ኮምፕሌክስ ነው ለመስራት ያቀድነው።
የኢትዮጵያ ቡና ማህበር የኢትዮጵያ ቡና ላኪዎች ማህበር በሚል ስያሜ በ1961 ዓ.ም ምረት 12 አባላትን ይዞ የተቋቋመ ሲሆን አሁን አባላቱ ከ500 በላይ ደርሷል። ማህበሩ 50ኛ ዓመቱን የፊታችን ሰኞ እንደሚያከብር ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። ለምሽቱ የመጨረሻ ወዳደረግነው ቅንብር እንሻገራለን። ቶማስ ኃይሉ የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ ስፖርት መርሆች ጋር አዛምዶ በማቅረብ ላይ የሚገኝ ወጣት ነው። ይህ ለየት ያለ አቀራረቡ የበርካቶችን ቀልብ የሳበ ሲሆን በአሁኑ ሰዓት በአዲስ አበባ በሚገኙ የስፖርት ማዕከላት ከ400 በላይ ሰዎችን እያሰለጠነ ነው። በተለያዩ የኢትዮጵያና የባህር ማዶ ከተሞች እየዞረ ሰዎች እየተዝናኑ ጤናቸውን እንዲጠብቁ ማገዝ ህልሙ እንደሆነ አጋርቶናል። ቶማስ ኃይሉን ሀብታሙ ስዩም ነው ያነጋገረው። እናድምጥ።
ኢትዮራስ ፊትነስን የመሰረትኩት የዛሬ 4 ዓመት ከ7 ወር አካባቢ ነው። የመሰረትኩት ደግሞ በኢትዮጵያ ብሔር ብሔረሰብ ዳንሶች ወይም ደግሞ በኢትዮጵያ ጭፈራዎች የተመሰረተ የፊትነስ አይነት ነው። ይሄንንም አይዲያ የተነሳሁት ከዝምባ ከሚባለው ላቲን ሀገር ውስጥ ካለ የፊትነስ አይነት ነው ተነስቼ ሐሳቡን አየሁትና why not ለምን በኢትዮጵያ ብሔር ብሔረሰብ ዳንሶች በሀገራችን ዳንሶች ከ80 በላይ ዳንስ ባህሎች አሉ፣ ውዝዋዜዎች አሉ። ለምን እነሱን ወደ ፊትነስ አላመጣቸውም ብዬ እነሱ ላይ ትኩረት ሰርቼ 3 ዓመት ሙሉ ሰርቼ ነው ወደ ፊትነስ የቀየርኩት ፕላትፎርሙንና በጣም ስኬታማ ነው።
እንግዲህ ቶማስ፣ አንተ የምትታወቀው ኢትዮ ዳንስ ፊትነስ በተሰኘው ለየት ያለ እንቅስቃሴ ነው። ኢትዮጵያን ጭፈራዎች ከአካል ብቃት እንቅስቃሴዎች ጋር በማጣመር ነው የምታሰራ ሰዎችን። መጀመሪያ ላይ ይህን ጉዳይ ይዘህ ወደ ህዝቡ ስትመጣ የነበረው አቀባበል ምንድን ይመስል ነበረ? ከዛ በኋላ ያለውስ ነገር እንዴት ተከተለ?
ያው መጀመሪያ ልክ ይህን አይዲያ እንዳመጣ የገፋፋኝ ነገር ምንድን ነው? ብዙ ሰዎች የአመት ይከፍላሉ። ኢትዮጵያ ውስጥ በጣም የመስራት ፍላጎት አለ፣ መቀየር ይፈልጋሉ። ግን ደግሞ በጣም ሳይንሳዊ አይደለም የሚሰሩት አሰራር አካሄዳቸው ምናምን እና ጅም ቤት ይገቡና የአመት ይከፍላሉ፣ 3 ሳምንት ሰርተው ያቆማሉ። እና እንዴት ነው ሰው እየተዝናና እየተደሰተ በጣም በአጭር ጊዜ ውስጥ ለውጥ የሚያመጣበት ፊትነስ ቢውልድ ማድረግ የሚችለው ብዬ ነው የተነሳሁት። እና የመጀመሪያው 3 ወር አካባቢ ምንም ሰው አልመጣልኝ፣ ምንም ሰው የሚባል ነገር የለም። እንዲያውም ጊዛኔ ፋይናንሻል እጥረት ስለነበረብኝ ሰፈር የሜክሲኮ ነው፣ ቦሌ ሜክሲኮ ድረስ በእግሬ በጣም ብዙ ጊዜ ሄድና መጣ ነበር። ማለት ተስፋ ያስቆርጥ ነበረ፣ እንደ ጠላው ሁሉ አድርገውኝ ነበረ። ከዛ በኋላ ልክ 3ኛ ወር ላይ አንድ ሴት ሄለን ትባላለች፣ የካሊስ ካፌ ባለቤት እህት የጸዲ እህት ሄለን ትባላለች። እሷ መጣችና አየችው። ልሞክረው ስትለኝ ደስ ብሎኝ ተቀበልኳት፣ ሞከረችው። ከዛ ጓደኞቿን ይዛቸው መጣች፣ ወደረችው እሷም ይዛቸው መጣች። ዊዝን 3 መንዝ 18 ኬጂ ኦፍ አደረገች። እና በየትኛውም የስፖርት አይነት ያን ያህል ኪሎ ኦፍ ማድረግ በጣም ከባድ ነው። ይሄኛው ግን ኢንቴንስ ነው። በጣም ኢንቴንስ ወርክአውት ስለሆነ በጣም ባጭር ጊዜ ውስጥ የምትፈልገውን ሪዛልት እንድታመጣ ይረዳሃል ማለት ነውና እሷ ስታመጣልክ በስድስት ወሩ 5 ሰው ሆነልኝ በስድስት ወሩ። ከስድስት ወር በኋላ ግን እስካሁን ድረስ ኦልሞስት ያው ኮቪድ ገብቶ መሃል ላይ ሁላችንም ስታክ እንድናደርግ አደረገ እንጂ በጣም ትልቅ ትን ማህበረሰብ ይውል አደረኩኝ ማለት ነው። አሁን ኦልሞስት ከ480 በላይ ክላይንቶች አሉኝ እና ዌቲንግ ሊስት ላይ 180 ሰው ዌቲንግ ሊስት ላይ አለ።
የሚጠባበቅ ሰው ማለት ነው። ከጭፈራና ከአካል ብቃት እንቅስቃሴዎች ጎን ለጎን ደግሞ በማህበራዊ መገናኛዎች ላይ ስለ ስፖርታዊ እንቅስቃሴዎች ጠቀሜታ የሚያስረዱ አጫጭር ቪዲዮዎችንም ስታጋራ ያለው አካላዊ እንቅስቃሴዎችን የህይወታችን አንድ አካል ሊሆን የሚገባበት ምክንያት ምንድነው ትላለህ?
መጀመሪያ ሜንታሊ ስትሮንግ እንድትሆን ሳፖርት ያደርጋል። ሁለተኛ ፊዚካሊ በጣም ፊት እንድትሆን ያደርጋል። ሶስተኛ ነገር ደግሞ ጤናህን እንድትጠብቅ ያደርጋል። እነዚህ ሶስቱ ነገሮች አንድ ሰው ለመኖር አስፈላጊ ነገሮች ናቸው። ከዛ ውጪ ያው እንደምታውቀው የሀገራችን ፖለቲካ የሀገራችን ያለው የሰላም ማጣት በጣም ብዙ ስትረስ እንዲያደርግ ያደርጋልና ስትረስን ሪሊፍ የምታረግበት ነገር ያስፈልጋልና ስፖርት ዘ ቤስት ኦፕሽን ነው ብዬ ነው የማስበው ለኔ። እጅግ በጣም ብዙ ሰዎች ተጠቅመውበታል። በጣም ብዙ ሰዎች ተቀይረውበታል በዚህ ስፖርት ማለት ነው። እጅግ በጣም ከምነግር በላይ ከአንድ ሺህ ምናምን ሰው በላይ ተቀይሯል። እኔም ጠንካራ እንደሆን ስራዬ ላይ ጎበዝ እንደሆን ማልሸነፍ ማልበገር ቻሌንጆች ሲመጡ እንድወጣቸው እንዳሸንፋቸው ያደረገኝ በስፖርት ያገኘሁት ጥንካሬ ነው ብዬ ነው የማስበው።
ሌላው ጉዳይ ትንሽ ለየት ባለ መልኩ የአካላዊ እንቅስቃሴዎች ኮንሰርት የሚባል መርሃ ግብርም ታስተባብራለህ። የዚህ ዓላማ ምንድን ነው? አሁን የሙዚቃ ኮንሰርት እናውቃለን፣ ህዝብ በጋራ ሰብሰብ ብሎ የሚያከብራቸው ወይንም ደግሞ የሚከውናቸው ክዋኔዎችን ኮንሰርት ሲባሉ እንሰማለን። ይሄ ከስፖርታዊ እንቅስቃሴዎች ጋር የተያያዘ ኮንሰርት ሐሳቡ እንዴት መጣ? ግቡስ ምንድን ነው?
ኢትዮጵያ ውስጥ በጣም ትልቅ ኢቨንት አለ፣ ታላቁ ሩጫ ይባላል። እስከ 40 ሺህ ሰው ድረስ የሚሳተፍበት ለምን የኔን ፕላትፎርም ወደዛ አልቀይረውም? ወደ ፌስቲቫል ለምን አልቀይረውም? ወደ ፊትነስ ፌስቲቫል ለምን አልቀይረውም ብዬ መጀመሪያ ላይ በነፃ ነበር ያዘጋጀሁት። ያው ሰው የዳንስ ፊትነስ ኮንሰርት አለ ብዬ ስጠራቸው በሂል ጫማ ሜካፕ አድርገው በቀሚስ ምናምን ነበር የመጡት የመጀመሪያ ቀን ስላላወቁት ማለት ነው። ሁለተኛ ቀን ላይ ሁለተኛ ጊዜ ሲዘጋጅ ግን መጀመሪያ ኮንሴፕቱን ወስደውት ስለነበረ ከዛ በኋላ ጥሩ ተቀባይነት አገኘ። በቃ ሰው ሁሉ ወደደው። አንተ ኮንሰርት ላይ ስትሄድ ዘፋኙ ብቻ ነው የሚዘፍነው፣ አንተ ግን ቆመህ ነው ዘፋኙ የምትመለከተው። እዚህ ጋር ግን ስትመጣ ግን አንተ ራስህ ፐርፎርም የምታደርገው ዳንሱን አብሮ ይላል እና እጅግ በጣም የተጠና በብዙ ሰዎችን የሚያሳትፍ በጣም ተወዳጅ የሆነ ሁሉም ሰው በጉጉት የሚጠብቀው አሁን ከኢትዮጵያ አልፎ ደግሞ ዓለም አቀፍ ቱር ለማድረግ ፕሮሞተሮችን ያየን ነው። ይሄንን ኮንሰርት ሀገራችን እናስተዋውቅበታለን ብዬ አሰብኩኝ። ምክንያቱም የሀገራችን ውዝዋዜ ነው። አማራ የኦሮሞን ይጨፍራል፣ ኦሮሞ የአፋርን፣ አፋር የትግሬውን፣ ትግሬ የሶማሌውን ይጨፍራል እና በዛ ውስጥ ኢትዮጵያዊነት አለ እና በዚህ መንገድ ሰላም ማምጣት እችላለሁ፣ በዚህ መንገድ አንድነታችንን ማጠናከር እችላለሁ፣ በዚህ መንገድ የጠፋውን አንድነትን መሰብሰብ እችላለሁ የሚል ጊዜ ነው ይህንን ኮንሴፕት ዴቨሎፕ ያደረግ ነው እና በጣም ስኬታማ ነው። እንዳልከውም ታርጌታችን አንድ ኢትዮጵያ የሚል ኮንሰርት ነው። ኦፖርቹኒቲዎችን ባገኝ ውጭ ሀገርም እንደዚህ አሜሪካን፣ ዩሮፕም ፕሮሞተሮችን ባገኝና ዲስከስ ባደርግ እና ከነሱ ጋር ይሄንን ኮንሰርት ይዤ ቱር ባደርግ ኢትዮጵያውያኖችን ብቻ ሳይሆን ፎሬነሮችን የውጭ ሀገር ዜጋዎችን ማሳተፍ ይችላል፣ ኢንተርናሽናል ማድረግ እንችላለን። እና በዚህ ውስጥ ደግሞ ልክ እንደነ ኃይሌ ገብረስላሴ ልክ እንደነ ቀነኒሳ ሀገሬን ፕሮሞት ማድረግ ይችላለሁ፣ ማስተዋወቅ ይችላለሁ፣ ባንዲራዋን ከፍ ማድረግ ይችላለሁ። እና ልክ እንደ ሌሎቹም ታሪክ ሰርቼ ቶማስ እንደዚህ ነው መባል ፈልጋለሁ። ያ ነው ትልቁ አላማዬ።
አሁን ላይ እንግዲህ ከምንም ተነስተህ ከ400 በላይ ሰዎችን በአንዴ በጭፈራና በአካል ብቃት ቅይጥ መርሃ ግብር ውስጥ አስገብተህ ከፍተኛ የሆነ ተቀባይነትን እያገኘህ ነው። ሌሎችም እየተጠባበቁ ይገኛሉ። የመጪ ዘመን እቅድህ ምንድን ነው የሚሆነው?
አሁን የመጀመሪያ እቅዴ ምንድን ነው? ኢትዮጵያ ውስጥ ያሉ ትልልቅ የክልል ከተሞችን መዞር ነው። በሱ ውስጥ ደግሞ እንደነገርኩ በጣም ሀገራችን ላይ በጣም አስቸጋሪ የሆነ የዘርና የፖለቲካ ፕሮብለም አለና በትንሽም ቢሆን እሱን ቻሌንጅ ማድረግ እፈልጋለሁ። ትንሽም ቢሆን ታሪክ ለመፍጠር እሞክራለሁ። እንደነገርኩ አማራ የኦሮሞ፣ ኦሮሞ የትግራይ ይጨፍራል እና በዛ ውስጥ ኢትዮጵያዊነት ማቀንቀን እንችላለን እና ውስጣችን የጠፋውን ሰላም ያው ሙዚቃ በጣም ትልቅ ተጽዕኖ አለው ብዬ ነው የማስበው እና በዛ መንገድ የተወሰነ ሰላም መፍጠር እችላለሁ ብዬ አስባለሁ። እግዚአብሔር ከረዳኝ 1-5 ሀገራቶችን ቱር ካደረግኩ በኋላ ከዛ ውጪ ፕላኖች አሉን። እንደነገርኩ ፕሮሞተሮች ካገኘን እቅዶች አሉን። ዓለም አቀፍ ቱር ማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ ቶማስ ኃይሉ ኢትዮ ዳንስ ፊትነስ ስለተሰኘው ለየት ያለ የኢትዮጵያ ባህላዊ ጭፈራዎችን ከአካል ብቃት እንቅስቃሴዎች ጋር ስላጣመረው አዲስ እንቅስቃሴ መርሃ ግብር ስለነገርከን በአድማጮች በተመልካቾችም በእጅጉ አመሰግናለሁ።
በጣም አከብራችኋለሁ። እግዚአብሔር ያክብርልኝ። Thank you so much.
በቋሚ ንብረት ላይ ሊጣሪ ታቀደው ግብር ውይይት ያስፈልጋል ሲሉ ባለሙያዎች ተናገሩ። የቀጣዩ ዘገባ ርዕስ ነው። መንግስት ሊተገብረው ባቀደው የቋሚ ንብረት ግብር ላይ ተጨማሪ ውይይት ሊደረግበት ይገባል ሲሉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች ተናግረዋል። አሁን ባለው የዋጋ ግሽበት ላይ የንብረት ግብር መጫን ህዝቡን ለበለጠ ድህነት ይዳርገዋል በማለት ነው ስጋታቸውን የገለጹት። የንብረት ግብር የመንግስትን ገቢ የሚያሳድግና የገቢ ልዩነትን የሚያመጣጥን ስለሆነ ጥቅሞች እንዳሉት የገለጹ ባለሙያዎችም አሉ። እነሱም ግን አተገባበሩ ጥንቃቄ ያስፈልጋዋል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
በጥር ወር መጀመሪያ ላይ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባደረጉት የጋራ ስብሰባ በገንዘብ ሚኒስቴር የቀረበውን የንብረት ግብር ለመሰብሰብ የሚያስችል የውሳኔ ሐሳብ ያጸደቁ ሲሆን የንብረት ግብሩን ክልሎችና የከተማ አስተዳደሮች እንዲሰበስቡት ወስነዋል። ስለ ጉዳዩ በሰነድ ተዘጋጅቶ የወጣ ዝርዝር ነገር እንደሌለ የሚናገሩት የፋይናንስ ባለሙያው አቶ ሙሼ ሰሙ በዓለም አቀፍ ደረጃ ያለውን ልምድ መነሻ በማድረግ ስለ ንብረት ግብር ምንነት ይህን ብለዋል።
ፕሮፐርቲ ታክስ ማለት ንብረቱ በእጅ ላይ ባለበት ጊዜ ለዛ ንብረት ያን ንብረቱ ማፍራትና ያን ንብረት ደግሞ እንግዲህ ተጨማሪ ቫልዩ ያመጣ በመሄዱ የሚጣልበት ታክስ ነው።
የንብረት ግብር ኢትዮጵያ ውስጥ ቢተገበር የሚያመጣቸው ጥቅሞች እንደሚኖሩ በጅማ ዩኒቨርሲቲ የፋይናንስ መምህር የሆኑት ዶክተር ወሰን ለገሰ ይገልጻሉ።
አንዱ የታክስ ቤዝን ማስፋት ነው። የምትሰበስባቸው የታክስ አይነቶች ታበዛለህ። ያው ዋናው ነገር ገቢ መንግስትን ገቢ መጨመር ነው። ሁለተኛ የሚሆነው አሁን የኢትዮጵያ ውስጥ ያለው የታክስ አሰባሰብ ብዙውን ጊዜ ሲቪል ሰርቫንቱ እስከ 35% ከደሞዙ ይከፍላል። ከፍተኛ ታክስ ከፋይ ሲቪል ሰርቫንቱ ነው። እንደዚህ ያሉ ኦነሮች ለዲታን እኩልነትን ለምሳሌ የታክስ ተደራሽነትን ይጀምራል። ከተሞችም ይሄን ታክስ ታሳቢ በማድረግ የመሬት አቅርቦትና ግንባታዎች እንዲፋጠኑ የመሬት አቅርቦቱም የተቀላጠፈ ሊሆን ይችላል ብዬ አስባለሁ።
የንብረት ግብር ሌሎችም ጥቅሞች እንዳሉት የሚገልጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፓብሊክ ሴክተር ሪፎርም የጥናት ማዕከል ዳይሬክተር ዶክተር መኮንን ካሳሁን ናቸው።
ለመንግስት ጥሩ ገቢ ምንጭ ነው። ብዙ ጊዜ ያደጉ አገሮች 2% የጂዲፒያቸው ከዚህ ከፕሮስፐርቲ ታክስ የሚያገኙትና አንዱ ለመንግስት ገቢ ምንጭነት እና ለዚህ ደግሞ ለኢንካም ዲስትሪቢሽን ጥሩ ነው። ግን ታስቦበት በደንብ ጥናት ተደርጎ ዝርዝር አፈጻጸሙ መውጣት አለበት። ዝም ብሎ እንደሌላው ታክስ አይደለም፣ ምክንያቱም ቀጥታ ኢፌክት ስላለው ባልየነማስ።
የፋይናንስ ባለሙያው አቶ ሙሼ ሰሙ ግን አሁን ባለው ሁኔታ የንብረት ግብርን መጣል ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ናቸው።
እዚህ ሀገር እኔ እንደማምነው ንብረት አሁን ባለበት ነባራዊ ሁኔታ ተበድረን መስራት አያዋጣም። ንብረትን እንደ ንብረት ለመያዝ ከሚደረግ ትግል አኳያ እንጂ አንድ ንብረት 5-6 ዓመት ቆይተ የምትሸጠው ዋጋ ግሽበትን ከግምት ውስጥ ካስገባ የተለየ ለውጥ የምታይበት አይደለም። አሁን ከፍተኛ የሆነ ግሽበት ያለበት ሀገር። ሁለተኛ ነገር ንብረት በማሳት ሂደት ውስጥ አከራይቼ እጠቀማለሁ እንዳትል ኢትዮጵያ ውስጥ ንብረቱን የገዛህበትን ዋጋና ሪተርን ኦን ኢንቨስትመንቱን በአካውንቲንግ ብትመለከተው በጣም 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 ዝቅተኛ 20 ሚሊዮን 30 ሚሊዮን ብር የሚገዙ ቤቶች 30 ሺህ ብር እና 40 ሺህ ብር ነው የሚከራዩት። እነዚህም ቤቶች ኢንፍሌሽንን ሳትጨምር ሪተርን ኦን ኢንቨስትመንቱን ብታስብ 20-30 ዓመት ሊፈጅ ይችላል። ሶ ተጨማሪ ገንዘብ እነዚህ ቤቶች የመግዣ ዋጋ ላይ መጨመር የበለጠ የቤት መግዣ ንብረትን በጣም ያስወድድና ያንረዋል እንጂ የተለየ ነገር ሊያመጣ አይችልም። ተጨማሪ ክፍያ በምትጨምርበት ጊዜ ሰውየው የሚያከራየው ከሆነ አንተ የጫንክበትን የፕሮፐርቲ ታክስ መልሶ ወደማን ነው የሚያወርደው? በተለያየ መንገድ በሀገሪቱ ውስጥ በስራ ላይ ተሰማራ ሰው ከሆነ ነጋዴ ከሆነ ይሄንን የተጫነበትን ታክስ ለማስመለስ በሚሸጠው ካላይ ነው ዋጋ የሚጨምረው። ስለዚህ የማያቋርጥ ቪሸስ ሰርክል አለ።
በአሁኑ ጊዜ ከቋሚ ንብረቶች ማስተላለፍ ጋር የተያያዙ ሌሎች ግብሮችም ስላሉ በዚህ ላይ ተጨማሪ ግብር ሲጫን ድህነትን ማባባስ ይሆናል ሲሉም ያክላሉ።
እዚህ ሀገር ላይ አንድ ንብረት ስትገዛ ምን ምን እንዳለብህ ገምት። የሊዝ ክፍያ አለብህ። ሁለተኛ የመሬት የአፈር የህንፃ ግብር አለብህ። ሶስተኛ
የምታከራይ ከሆነ የገቢ ግብር አለብህ። አራተኛ ይሄን ንብረት ትሸጣው በተለያየ መንገድ ከ6% እስከ 15% የሚደርስ ግብር አለብህ። ድርጅት ከሆነ ካፒታል ጌን ታክስ አለብህ። አሁን ፕሮፐርቲ ታክስ ሌላ አዲሽናል ታክስ ነው ጭማሩ። እኛ ጋር አንድ ሰው ቤት ለመስራት በምን አይነት ሁኔታ ቤት እንደሚሰራ ይታወቃል። አንድ ቤት ለመገንባት አንድ ሰው እድሜ ልኩን ነው የሚታገለው። ይህ በዚህ ሁኔታ ቤት ከገነባ በኋላ ይሄንን ማህበረሰብ የታክስ እየከፈልክ መጠብቀት ደነሱ ማፋራ።
ዶክተር መኮንን ግን የንብረት ግብር ተግባራዊ ከተደረገ ሌሎቹ ግብሮች እንደሚቀሩ ነው የሚናገሩት።
የመሬት መጠቀሚያ ግብር ይቀራል ማለት ነው። ፕሮፐርቲ ታክስ ተመጣ የግድ እሱን ነው የሚጠቀም። አከራይ ሆነ የአከራይ ግብር ከፍል ነበር ሬንታል ቫልዩ ሆነ ነው። ይሄ እኮ መቅረት አለበት። ምክንያቱም ኦሬዲ በዛ እየተተካ በዛኛው ስለሚተካ አገን ካውንት ሲቲ አንዱ ፕሮፐርቲ ታክስ ሬንታል የዋጋ ግምት ወስዶ ማለት የአከራይ በክራይ መጠን ነው የሚከፈለው። ያ የክራይ የሚባለው ይቀራል እኮ አሁን ግብር ያ በዛኛው ከከፈለ የሬንታል ታክስ የሚባል መቅረት አለበት። ምክንያቱም ተደራራቢ የሚያደርገው እሱ ነው።
በህብረተሰቡ ላይ የንብረት ግብር መጣል ጥቅም ማምጣት ብቻ ሳይሆን ጉዳቶችም እንደሚያስከትል የሚስማሙት ዶክተር መኮንን ይህን ለመቀነስ መንግስት ሐሳብ የሚያደርጋቸው ነገሮች ሊኖሩ ይችላሉ ባይ ናቸው። ነገሩ ጥንቃቄ የሚያስፈልገው እንደሆነም ይጠቅሳሉ።
እኔ ማስበው በእንደዚህ በኮመርሻል ፕሮፐርቲ ወይ ደግሞ በኮመርሻል ህንጻዎች ላይና በሌሎች ይሆናል እንጂ በዚህ በመኖሪያ ቤቶች በተለይ አሁን ሪል ስቴቶች መኖሪያ ቤቶች አካባቢ ይሄ ተጣለ ማለት አለው እንደምታውቁት በጣም ከፍተኛ ነውና የመኖሪያ ቤት እጥረቱ እንዳባብሰው ፈራለሁ። ነገር ግን እንደዛ ይሆናል ብዬ አላስብም። በንግድ ላይ የሚጣል ከፍተኛ ጥንቃቄ ያስፈልጋል ብዬ ነው የማስበው።
መንግስት ገቢውን ማሳደግ ከፈለገ የንብረት ግብር ከመጣል ይልቅ በግብር አስተዳደር ዙሪያ ያሉትን ችግሮች ለመፍታት መስራት አለበት የሚሉት አቶ ሙሼ ጉዳዩ ምክክር እንደሚፈልግም ተናግሯል።
አሁንም መንግስት የታክስ መሰረቱን ለማስፋት ሊሰራቸው የሚችላቸው በጣም ብዙ ነገሮች አሉ። ወጪውን ከመቀነስ ጀምሮ ኢትዮጵያ ውስጥ ህጋዊ ግብር ከፋዮችን በደንብ አንጥሮ አውጥቶ የማይከፍሉትን ወደ ግብር ስርዓቱ እንዲገቡ ማድረግ። ይሄ በራሱ እነቱን ለመነጋገር ኢትዮጵያ ከሰብሳራ በታች በጂዲፒ አኳያ ስትወስዳቸው የታክስ ቤዟም የታክስ መጠኗም ዝቅተኛ ሆነችበት ምክንያት ይፈታል። ይሄ ግን በጣም በተለመደ ሁኔታ የተወሰነ ማህበረሰብ ላይ ደግሞ የግብር ስርዓት መሻል ስለሚሆን እኔ መንግስት እንደገና ሊያስብበት እንደገና ትኩረት ሊሰጥ ይገባል ነው። በህዝቡ ዘንድ ውይይት ሊደረግበት ይገባል፣ ምክክር ሊደረግ ይገባል። እንዴት ነው ይህን ችግር የምንፈታው የሚለው ላይ መነጋገር ይፈልጋል። ባይ
ስለ ጉዳዩ ከገንዘብ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ ካገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በቀጣዩ ዘገባችን ደግሞ የሥራችን ውጤት ከፍተኛ የውጭ ምንዛሪ ያመጣ ቢሆንም እኛ ግን የድርሻችንን እያገኘን አይደለም ሲሉ በቡና ምርት ላይ የተሰማሩ ኢትዮጵያውያን አርሶ አደሮች ይናገራሉ። ባለፈው 2014 ዓመተ ምህረት ኢትዮጵያ ከቡና የውጭ ንግድ ካለፉት ዓመታት የበለጠና ከፍተኛ የተባለ የውጭ ምንዛሪ ገቢ ማግኘቷን የቡናና ሻይ ባለስልጣን አስታውቋል። በቡና ምርት ላይ የተሰማሩት አርሶ አደሮች ግን የትርፉ ተቋዳሽ እንዳልሆኑ ነው የሚናገሩት። የኢትዮጵያ ቡናና ሻይ ባለስልጣን በበኩሉ አርሶ አደሮች ቡናን ወደ ውጪ የመላክ ፈቃድ እንዲያገኙ በሕገ ደንቦች ላይ መሻሻል መደረጉን አመልክቷል። ሰሞኑን ወደ ጅማ የተጓዘው ገልሞ ዳዊት በቡና ምርት ላይ የተሰማሩ አርሶ አደሮችን በማነጋገር ተከታዩን ዘገባ አስተላልፎልናል።
በጅማ ዞን ማና ወረዳ ሀሮ ቀበሌ የሚኖሩት አርሶ አደር ኤልያስ አጂ የአራት ልጆች አባት ናቸው። አርሶ አደሩ ካላቸው 2 ሄክታር መሬት ላይ የለቀሙትን ቡና አድርቀው በማዘጋጀት ላይ ይገኛሉ።
ሀንገድ አብዱ ቀብዴ አከጆለ ሰብይ ተቆጉድሶ ተቸው ጉድፍቴ አማገስቴ ደረጃ ጉዳ አንገስቴ።
የቡና ስራ ልክ ህፃን ልጅ እንደማሳደግ ነው። ከተከልከው ቀን ጀምረህ መንከባከብ አለብህ። ብዙ ድካም እንዲሁም ወጪዎች አሉት። ያንን ሁሉ ወጪ አውጥተህበት ያንን ሁሉ ደክመህበት ለገበያ ስታቀርበው ግን ወጪህና ገቢህ የሚመጣጠን አይደለም።
ያለፈው አመት ለኢትዮጵያ የቡና ምርት ገበያ የተሻለ ነበር። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ አገሪቱ ለውጭ ገበያ ካቀረበችው ቡና በታሪክ ትልቁን የቡና ሽያጭ ገቢ አግኝታለች።
ባረ ኮርማ ለማፍ ይቁናፍር አከብይቲት ሮጀል ካላስ
በ2014 ዓመተ ምህረት 300 ሺህ ቶን ቡና ነው ለውጭ ገበያ ያቀረብነው። ይህም በአሃስ ትልቁ ነው። በፊት ከ200 ሺህ ቶን በላይ ለከናናውቅም ነበር። ከዚህ ለውጭ ገበያ ከተላከው ቡና 1.4 ቢሊዮን ዶላር የውጭ ምንዛሪ ተገኝቷል። ይህም በታሪክ ትልቁ የኢትዮጵያ የቡና ገቢ ነው።
ኢትዮጵያ በ2014 ዓመተ ምህረት ለውጭ ገበያ ካቀረበችው 300 ሺህ ቶን ቡና 65% የሚሆነው ከኦሮሚያ ክልል መገኘቱን አቶ አዱኛ ተናግረዋል። በዚህም ከሁለት ሄክታር መሬት በታች ቡና ያላቸው አርሶ አደሮች ምርቱን ለማይከላዊ ገበያ በማቅረብ የነበራቸው ሚና ትልቅ መሆኑን ተናግረዋል። የጅማ ዞን ማና ወረዳ ነዋሪው አቶ ኤልያስ ኢትዮጵያ ከዚህ ቡና ምርት አገኘች ስለተባለው ገቢ ሲናገሩ
አከቆት ቡላቴቹ ወንቲ ቆት ቡላዋ አርከተ ኮንጀሩ ጣማቲ ማለት አምስት እንጀላን ወተ ቡላን ኩን
እንደ አርሶ አደር ያገኘነው ምንም የለም። አሁን እኔ ማለት የምፈልገው የአርሶ አደሩ የቡና ማሳ በትክክል ታይቶ በጥራት እንዲያመርትም ስልጣና ተሰጥቶት ለብቻ እንኳን ለውጭ ገበያ ማቅረብ ባይቻለው በማህበር ተደራጅቶ ማቅረብ ቢችል አርሶ አደሩ ህይወቱን እንዲያሻሽል ይችላል ላለው።
የወረዳና የዞን ግብርና ጽህፈት ቤት ኃላፊዎች ግን አርሶ አደሮች ተጠቃሚ እንዲሆኑ እየሰሩ እንደሆኑ ይናገራሉ። የጅማ ዞን ማና ወረዳ ግብርና ጽህፈት ቤት ኃላፊው አቶ ማህመድ አብደላ ከ70% በላይ የሚሆነው የማና ወረዳ መሬት በቡና ተክል የተሸፈነ እንደሆነ ተናግረዋል።
ተርሲሞራ ለሌ ተውባቴ ካፕ ኦፍ ኤክሰለንሲ ቢዮታ ዲግደሚ ተኳካ ዱንያ ተከንድርጎመኑ ኢትዮጵያ ወጋ
በመርህ ደረጃ የተቀናጀ ባይሆንም ካፕ ኦፍ ኤክሰለንስ የተባለ ዓለም አቀፍ የቡና ጥራት ውድድር አለ። ኢትዮጵያ ከሁለት ዓመት በፊት ነው በዚህ ውድድር ላይ መሳተፍ የጀመረችው። በዚህም ዘንድሮ አንድ የሲዳማ አርሶ አደር 1 ኪሎ ቡናን በ42000 ብር ሸጧል። አንድ የጅማ ዞን ጌራ ወረዳ አርሶ አደርም በዚህ ውድድር 1 ኪሎ ቡናን በ6000 ብር ሸጧል። ከዚህ ወረዳ አንድ ገበሬ ብቻ ነው የመጀመሪያዎቹ 50 ሰዎች ውስጥ መግባት የቻለው። ስለዚህም እኛ የቡና አምራች ወረዳ ስለሆንን ስልጣና ሰጥተን አሁን ብዙዎች የቡና ምርታቸውን በጥራት በመሰብሰብ ላይ ናቸው። እናም ይህን ውድድር ያሸንፋሉ ብለን ነው እየተጠባበቅን ያለ ነው። ነገር ግን ካላሸነፉ ሰሚላው ነው። ለዚህም መንግስት አማራጭ መፍትሄ እያዘጋጀ ነው።
የጅማ ዞን ግብርና ጽህፈት ቤት ኃላፊ አቶ ማህመድ ጣባ ፊታ የዞኑ 530 ሺህ ሄክታር መሬት በቡና ተክል የተሸፈነ እንደሆነና ከዞኑ ነዋሪ 60% የሚሆነውም ኑሮው በቡና ምርት ላይ የተመሰረተ እንደሆነ አስረድተዋል።
ወጎ ተንደርበኔ ፊ ቡኒ ጎድና ከኛ ብራንዲንግ ቀቡ ገባይ ለዱኛት ቡኒ ጅማን በቀሙቱር የሮ ገባ ግዱ ገለይሳ ከቀቡ ብራንዲ ቢየ ብራቲን ይይ ገረብ ይአላ በሄት ንጉርጉራም ዱጋንጅሩ ካን
ቡና ላለፉት አመታት የራሱ የሆነ ብራንድ አልነበረውም። ለማዕከላዊ ገበያ ሲቀርብ በሌላ ስም ነበር ለውጭ ገበያ ሲቀርብ የነበረው። ላለፉት 2 አመታት ከዞን አስተዳዳሪ ጋር ሆነን የጅማ ቡና ምርትን በመከፋፈል በሶስት ብራንድ ማለትም በጅማ ዙሪያ ያሉትን በጅማ በሊሙ አካባቢ የሊሙ ኢናሪያ ቡና በሚል ጎማ ወረዳ አካባቢ ያለው የቡና ምርት ደግሞ የከታ ሙዱጋ ቡና በሚል ብራንድ ለማዕከላዊ ገበያ እንዲቀርብ አድርገናል። ይህን ስራ ለመስራት 1 አመት ፈጅቶብናል።
የዞኑ ግብርና ጽህፈት ቤት ኃላፊ አቶ ማህመድ ጣባ ፊታ ኢትዮጵያ ቅርብ ጊዜ ከተቀላቀለችው ድድር በተጨማሪ አርሶ አደሮች የቡና ምርታቸውን በተሻለ ዋጋ እንዲሸጡ በማህበራት የማደራጀቱ ሂደት በተግባር ላይ መዋሉንም ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ባለስልጣኑ አርሶ አደሮች ተጠቃሚ እንዲሆኑ እየወሰደ ነው ያሉትን እርምጃም አብራርተዋል።
ለፍሲ ከናንዶ ቶሬን ቆቴ ብላን ቶኮ ቡናሳ ከነኒ ጉርጉራቾ ደንደው ቡና ዲማ ቆፈረ አክማ ማሳፋራት ይታይ ፍሬ
ከዚህ በፊት በነበረው ህግ አንድ አርሶ አደር የቡና ምርቱን መሸጥ የሚችለው በማሳው ላይ ብቻ ነበር። ምርቱ የተሻለ ዋጋ እንዲያገኝ ለማድረግ የመደራደር መብት አልነበረውም። እኛም ይህ ኢፍትሃዊ ስለሆነ አርሶ አደሩ ቢፈልግ በማሳው ላይ እንዲሸጥ አሊያም ለማዕከላዊ ገበያ አቅራቢዎች እንዲሸጥ ወይንም ከሁለት ሄክታር መሬት በላይ ካለው በቀጥታ ለውጭ ገበያ እንዲያቀርብ የሚያስችል አዲስ ደንግገን አሁን በስራ ላይ ነው። አሁን የቡና ምርታቸውን ወደ ውጭ ሀገር ልከው በርካታ አርሶ አደሮች ተጠቃሚ እየሆኑ ነው።
ዶክተር አዱኛ ኢትዮጵያ በዘንድሮ ዓመት 360 ሺህ ቶን ቡና ለውጭ ሀገር ገበያ ለማቅረብ እየሰራች እንደሆነና ከዚህም 2 ቢሊዮን ዶላር ገቢ እንደምትጠብቅ አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ጅማ ዞን ማና ወረዳ።
የተወደዳችሁ አድማጮቻችን ለዛሬ ቅዳሜ የካቲት 4 ያስተናዳናችሁ ቅንብሮች በዚሁ ተጠናቀዋል። ነገ እሁድ ማታ በሌላ ፕሮግራም አብረናችሁ እናመሻለን። ከፕሮዲውሰራችን ከብርሃን ኃይሉ ጋር ያስተናገድኳችሁ ያመሸሁት ቆንጂት ታዬ ነኝ። ለመሰናበቻ አንድ ሙዚቃ እንጋብዛችሁ። ቆየት ካሉ የጎሳዬ ተስፋዬ ዜማዎች መካከል ሲያምሽ ያመኛል የሚለውን መርጬላችኋለሁ። ሰላም ደህና ደሩ። Come on, let's do it. Let's do it.